شو القديس اللي بتسلم معي بقال كما يلاحظونك بالنسبة لكل مريم تسكى بطول الأبشو يا زياني اللي تسوج اليوم السلام بتاتشو بشرنا توم يتبقن ترمات شلاي يزاروان كالجمرو يسكن نسلنا يوزمو يوانا አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እግዚአብሔር ፈቃድ የምንማረው ባለፉት ሁለት ሳምንታት ያለፉት ሳሜ በሚደርስ የጀመርነው ትምህርት ሶስተኛ ክፍል ነው። ዛሬው ትምህርታችን በትምህርቱ መካከል የተረቡ ሁለት ጥያቄዎች አሉ። የመጀመሪያው ባለፈው ሳምንት የተመለከትነው ሐሳዊ መሲህ ወይም ሐሰተኛው መሲህ ወይም ሐሰተኛው ነቢይ በመጨረሻ ሳሉቆ ይመለሳል ወይስ የተማርነው ትምህርት ራሱ ለዚህ ወደኋላ ተመልሰን ከተመለከትነው መልስ ይሰጣል። ሁለቱን መብራቶች ቅዱስ ኤኖክንና ቅዱስ ኤልያስን በሽካኔ በግብ ተገደሏቸው በኋላ እንዳይቀበሩ ሶስት ቀን በግልጽ በሜዳ ላይ አካላቸው ተዘርግቶ ሊቆይ ካደረገ በኋላ የሰው ልጅ ለፍርድ ይመጣል ያለው። ስለዚህ እድል እንደማይኖረው የሚከተሉትን በዚሁ የጭቃኔ አሰራራቸውን አሰራቸው የሚጠብቁት መሆኑን ነው መጽሐፋችን የሚያስተምረን የሚያስረዳባቸው። ሁለተኛው ባለፈው ሳምንት ይህ የሚመጣው አውሬ ሰባት ራሶችና ስንት ቀንዶች አሉት ነው ያለው? አስር ቀንዶች ይኖሩታል። አስሩ ቀንዶች በዋነኛነት የዚህን አውሬ ፈቃድ ማስፈጸሙ ተላላኪ ሹማኖች ሊሆኑ ይችላሉ ያለ ሲሆን፣ ሰባቱ ራሶች ደግሞ በዋነኛነት የአውሬውን ወይም የሐሰተኛውን ነቢይ ጉዳይ የሚያስፈጽሙ አገሮች እንደሆኑ፣ ከእነሱ ጋርም ደግሞ ሰባቱ ራሶች የተባሉት በመጽሐፍ ቅዱስ ሲተረጎም ጌታችን ከመምጣቱ አስቀድሞ በምድር ላይ አውሬው ሲመጣ ከመምጣቱ በፊት በዋዜማው በግልጽ በስፋት የሚፈጸሙ ሰባት ኃጢአቶች እንደሆኑ ተመልክተናል። የሰው ልጅ ከተፈጠረበትና የእግዚአብሔር ፈቃድ ከተላለፈበት ጊዜ አንስቶ የተለያዩ አይነት የኃጢአት ስራዎችን ይሰራል። ግን ከኃጢአት ሁሉ እግዚአብሔርን የሚያስቀይም ነው። የእግዚአብሔርን ቁጣ የሚያነሳሳ ለእግዚአብሔር መዓት ምክንያት የሚሆን የሰው ልጅ ኃጢአት የሰራባቸው ዘመናት ደግሞ ነበሩ። እነዚህ እግዚአብሔርን እንዲቆጣ ያደረጉት ሰውን በመዓት እንዲቀጣ ያደረጉት ኃጢአቶች ምን እንደሆኑ ቅዱስ መጽሐፍ ያስረዳል። ከአሁን በፊት እነዚህ ኃጢአቶች ተፈጽመዋል። በመፈጸማቸውም የተነሳ የሰው ልጆች ተቀጥተውበታል፣ ተጎድተውበታል። ሰው ከዚህ በፊት እነዚህ ኃጢአቶች ፈጽሞ የተጎዳ ቢሆንም የተቀጣበት ቢሆንም ከሱ በፊት የነበሩ ሰዎች ፈጽመውት እንደተቀጡበት አድርጎ ሳይሆን በመፈጸሙ እንደሚጠቀምበት አድርጎ በስፋት መልሶ እነዚህ ኃጢአቶች ይፈጽማቸዋል። በዓለም ፍጻሜ ወይም በአውሬው መምጫና አውሬው በመጣበት ዘመን ያለው እነዚህን ኃጢአቶች አንድ በአንድ በያጭሩ ተመልክተናቸው። ከተመለከትን በኋላ የቀረቡ ጥያቄዎች አሉ። ከጥያቄዎቹ አንዱ በአካል ተገኝቶ መርዳት የሚፈልግ ነው። እዚህ መካከል አሁን እግዚአብሔርን ሁሉ የሚያውቀው እናንተ ናችሁ፣ ራሳችሁ የምታውቁት። ከትምህርቱ በኋላ ገዛ የሚፈልጉ የገቡበት ነገር መውጣት የሚቸገሩበት እንደሆነ እንደሚፈተኑ ያነሱልን ሰዎች አሉ። አንዱ ምክንያት ይሄ ግብረሰዶም ነው። እና የናስመጡ የተነሱ ጉዳዮች አሉ። እነዛን ወደ ኋላ ተመልሰን አንዳንድ ነገሮች ሳናልፈው እዚሁ ከሰባት ራሶች መካከል መመልከት ይገባል። እግዚአብሔር አምላክ በዚህ ህይወት እንዲወድቁ ጠላት እንቅፋት ያኖረባቸውን ሁሉ በቸርነቱ እንዲታደጋቸው ነጻ እንዲያወጣቸው ቅዱስ ፈቃዱ ይሆንልን። ቤተክርስቲያን እንዲህ ባለ ህይወት ያሉትን በየትኛውም የሰው ልጅ በኃጢአት ሲወድቅ አታገልም፣ አትገፋም፣ የሰራውን ኃጢአት ምንም አይደለምም ብላ ታበረታታለች። ስራው ኃጢአት እንደሆነ እያስተማረች እየነገረች እንዲመለስ እንዲተው ግን ታስተምራለች፣ አግዛለች፣ ትራዳለች። እና በቤተክርስቲያን ገዛ ለማግኘት መቅረብ ያስፈልጋል። የኃይለች ችግር ሲገጥም በተደጋጋሚ የምናያቸው ነገሮች ሰው ፊት ለፊት ተገናኝቶ የሚገባውን ገዛ ለማግኘት ፈቃደኛ ይሆናል። የምንረዳው ራሳችን የምናስተካክለው ከሁሉ በላይ በዚህ ነገር ነው። እና እንግዲህ እግዚአብሔር አምላክ ያለፈውትን እሱ ያውቃል። ብንገናኝም ባንገናኝም የተቸገሩ ሰዎችን ችግር የሚፈጥረው ማን ነው? እሱ እግዚአብሔር ነው። እሱ ያውቀዋል። ለመቅረብ ያለፈውትን እሱ ባሉበት፣ ለመቅረብ ደግሞ የለፈውትን እኛ አይደለም እሱ ረባቸው ነፃ እንዲያወጣቸው ቅዱስ ፈቃዱ ይሆናል። ስለዚህ የምንመለከተው ዛሬ ስለ ግብረ ሰዶማዊነት ነው። አንዳንድ በጣም በስፋት ይህንን በረስነት መመልከት ይገባል። ግን ካነሳ ነው ለግብረ ሰዶማዊነት ዛሬ በዓለማችን አስተዋጽኦ እያደረጉ ያሉ ጉዳዮችን አብሮ ማየት ያስፈልጋል። ወደ ቤተ ክርስቲያን አስተምሮ ከመሄድ በፊት አንድ በዚህ ባለንበት ጊዜ በሰለጠነው ዓለም ተጀምሮ ሌሎቹም ዓለማት ላይ ሲስፋፋ የምናየው አንድ እንቅስቃሴ ነው። ይሄ እንቅስቃሴ የግብረ ስጋ የሴክስ ሪቮሉሽን አለ። የሴክስ የግብረ ስጋ የሰውነትን ፈቃድ የመፈጸም የተለያዩ እንቅስቃሴዎች አሉ። ብዙ ጊዜ እኛ የምናገናኛቸው ከስልጣኔ ጋር ምንጩ ላይ ግን የሚያስፈጽሙት ጉዳይ አላቸው። እያንዳንዳቸው ዛሬ በሰለጠነ ዓለም የሚደረጉ ነገሮች ጭራቸው እዛ ሊሆን ይችላል ወይም መሰረታቸው የተነሱበት ቦታ ላይ ሊሆን ይችላል። የሚሄዱበት ቦታ ላይ ሁሉ ግን የሚፈጽሙት የሚያስፈጽሙት ጉዳይና አጀንዳ ናቸው። ስለዚህ አንዱ ዛሬ በምናየው በዚህ በዘመናችን እየተደረገ ያለ የግብረ ስጋ እንቅስቃሴ ወይም አብዮት አለ። ለዚህ ደግሞ ዋናውን አስተዋጽኦ እያደረጉ ያሉ መጽሔቶች፣ ጋዜጦች፣ ቪዲዮ ጌሞች ወይም የሙዚቃ ቪዲዮዎች እንደዚህ እነዚህ ትልቅ አስተዋጽኦ እያደረጉ አሁን በየጋዜጣው ራስ ላይ ስናል የምናደርገው በጣም ስለምናደርጋቸው ጉብ ስለሆኑ ሴቶች ታሪክ ሊሆን ይችላል። ከሱ በስተጀርባ ግን አብሮ ከሚቀመጡ ፎቶዎች ጋር አለባበሶች፣ አካል መግለጥ፣ ለሀፍረተ ስጋ ጥንቃቄ አለማድረግ ወዘተ። ይሄ ብቻ አይደለም፣ በየጎዳናው የሚሰቀሉ ማስታወቂያዎች፣ በየቴሌቪዥን መስኮት የምናያቸው ማስታወቂያዎች፣ በየአጋጣሚው በቪዲዮ ጌሞቹ፣ በፊልሞቹ፣ በሙዚቃ ፊልሞቹ ወዘተረፈ የሚተላለፉ ነገሮች ይህንን የግብረ ስጋ እንቅስቃሴ ወይም የግብረ ስጋ ፍላጎት በግልጽ የመፈጸም ነውርን ቸል ማለት ኃጢአትን መደፋፈርን በጣም የሚያግዙ የሚያበረታቱ ሰውም ሳያስብ ደግሞ ተጽዕኖ እያሳደሩ ያሉ ናቸው። ሳናስበው ሲዋሃድ አንድ ነገር እንደ ኃጢአትም አይቆጠርም። ሰው በጣም የሚጠላውን ነገር የሚጠራው ብዙ ካልተለማመደው ነው። ስንለማመደው እንደ ጤናማ ነገር እየተቆጠረ ይሄዳል። ጤናማ አሁን በጣም ቀላል ምሳሌ ማንሳት እችላለሁ። እኔ ለእኔ ሁሌ ራሴን በዚህ ስለማስረዳው ነው። ለምሳሌ አሁን በሀገራችን በየዘመኑ የሚዘመሩ የአገር መዝሙሮች አሉ፣ የህዝብ መዝሙ አንዱ የህዝብ መዝሙር ቀርቶ ሌላኛው ሲተካ ብዙ ሰው ሊዘምራቸው ፈቃደኛ ይሆን? ያደር ሲዋሃደው ግን ራሳዩ አይነት ጣባይ ይዞ አይመስልም። ሲዋሃደው የብሮን ይረሳና ይቀበላል። በሌላው እንደዚህ በጣም እንቃወሙ ተገቢ አይደለም እንለው ብዙ ድርጊት ሊኖር ይችላል። ሲደጋገም ስንሰማው ስናየው ግን ይለመናል። ያልተደረገው ነገር ብቻ ነው አስደንጋጭ የሚሆነው። አዲስ የሚሆነው ግን እንጂ በፊት የተፈጠሩ ነገሮች ሁሉ እየተለመዱ እየተዋሃዱ እንደ ጤነኛ ነገር እየተቆጠሩ ይሄዳል። እነዚህ ደግሞ እንድንለማመዳቸው ከሚያደርጉ ምንጮች መካከል ዋናው ሚና በዘመናችን እየተጫወቱ ያሉ እነዚህ ናቸው፤ መጽሔቶቹ፣ ጋዜጦቹ፣ ቪዲዮን ወዘተ። አንድ በዚህ በአሜሪካ ሀገር የሚገኝ ትልቅ ግብረ ኃይል ማህበር አለ። ይህ ማህበር በዚህ ዙሪያ ዓለም እያደረገ ስላለው እንቅስቃሴ በጋር በግልጽ አስቀምጦ አስረድቷል። እነዚህ የሚጫወቱትም ትልቁ ሚና ማለት እንግዲህ እንዲህ ያለ ድርጊት ምናልባት ሰው አምኖ ከተቀበለው ነገር አንጻር እንደ ጠቃሚ ሊቆጥረው ይችላል። ሳይታሰብ ግን ይሄ በራሱ ተፈጥሯቸው ተጽዕኖ ይችላል። እንዲህ ያሉ ልቅ የሆኑ አኗኗሮች አድሮ ሰውን በራስ መተማመን እንዲያጣ ያደርገዋል። አሁን በቅርቡ አንድ ዘፋኝ ይሞታል። አይታችሁታል? ዛሬ ነው በህይወቱ በቁሙ የሞተ ሰው ነው የሚለው። በቁሙ የሞተ ሰው ሲሞት ነው የተገለጠ። እምንለማመደው ይሄ ከፈቃድ እግዚአብሔር የወጣ ከመንፈሳዊ መስመር የወጣ አካሄድና አኗኗር በራሱ ሳናውቀው በቁም የሚገለል በራስ መተማመን እንድናጣ፣ የምግብ ፍላጎት እንድናጣ ወይም ምግብ መብላት እንድንጠላ ወይም አመጋገባችን እንዲዛባ ከዚህ በፊት እንዳየ ነው በጣም ዲፕረስድ እንድንሆን በእንቅስቃሴያችን ሁሉ ሁል ጊዜ ራሳችን የጎዳን እንድንሆን አስተዋጽኦ። እነዚህ ነገሮች የሚፈሰሙባቸው የሚታዩ የተወሰኑ ምልክቶች። ለምሳሌ አሁን የሙዚቃ አቀንቃኞች የፖፕ ሙዚቃ አቀንቃኞች የሚለብሷቸው ልብሶች እነሱ ተከትሎ ደግሞ የሚያደርጓቸው ይሄ በራሱ አንድ ምሳሌ። አሁን ባለፈው ጊዜ እዚህ ያሉ የተወሰኑ ትምህርት ቤት ተማሪዎች ምድር ቤት ውስጥ ያዘጋጁ ዝግጅት አለ። ገና ወደፊት ለሚያደርጉ ዝግጅት ፈንድሬዚንግ ነው። ማታውን አደለኛ ምንፈራ አሁን የቀን ፓርቲዎች አሉ። ቀንቀን የሚደረጉ የፓርቲው ዓላማ ወደፊት ለሚያደርጉ ዝግጅት ገንዘብ ማሰባሰብ። ያሰባሰቡት በሞባይላቸው ነው፣ ቴክስት እየተደራሩ ሲፈጸም የነበረው ራቁት የመደነስ የመባለግ ድርጊት እንደነበረ ሰምታችሁ። ይህ ኬት ነው የተወሰደ? እኛው ራሳችን የፈጠረው ነገር ይመስላችኋል? ልጆች ውስጥ በራሳቸው በጣም በአንድ ቀን ከባረቀባቸው ብልግና የገጠማቸው አድርገን ነው የምናስበው? እያዩት አብሮ እየተዋሃዳቸው፣ እየሰሙት አብሮ እየተዋሃዳቸው፣ እያነበቡት አብሮ እየተዋሃዳቸው፣ አብሯቸው ካደገው ነገር አንድ ቀን የገለጡት ድርጊት ነው። ለምሳሌ ወጣት ልጃገረዶች ላይሆን ያጠር ያነጣጠው አንዳንድ ልብሶች አለ ፊሽኔታ ይ ይሄ ከስር የሆነ እንትን ያለ ነገር አርቆ ከላይ አጭር ቆምጣ አጭር ቆምጣ እንደ ወንፊት እንዲህ አይነቱ የሆነ ይሆናል። የታች ከላይ ቆምጣ ይ እንደዚህ አይነት አለባበሶች። ሌላው ደግሞ ከአስር ዓመት በላይ ሆኖ ወጣ ይህን ምንገባም ከልጅነት ጀምሮ ብዙ ጊዜ ይህን የሚያለማምዱት ገና ልጅነት ላይ ያሉ ህጻናት በአንድ አይደለም የምንገዛቸው ዶሮዎች አሉ ለልጆች ሻንጉሊቶች ከዛ ጀምሮ በጣም የምንወደው የሆነና ለልጆቻችን ገዛ እነሱ ላይ ስናየው እየተዋሃደን እየተቀበል ሳናውቀው እየተስማማንበት ይላል ስናደርገው አዲስ ወይም ልክ አሻንጉሊቱ ላይ እንዳየነው ልጆቻችን ላይ ጀምሮ ካሻንጉሊቱ በልጆቻችን በልጆቻችን ያየነው ደግሞ ስናስበው እኔ ስላያሉ ብለን እናስባለን። ስለዚህ ቀጥሎ የወጣቶች ልብስ ቢሆን አሮጊቶችን ለብሰው ይገኛል። በእድሜ የማይገባቸውን በዚህ ይገልጣል። ይህን የመሳሰሉ ልብሶችም እነሱ አሉ። በአድማችን ውስጥ በአሪዎች የሚለበሱ የወጣት ልብስ ሞዴሎችም አሉ። በወጣቶቹም ራሱ በተለይ ከአስር ዓመት በላይ በሆኑ ወጣቶች እየተለበሱ አሉ። ፖንስ የሚባል ፖንስ ያልኩት ቅድም ያለ ከስሩ እስከታች የደረሰ ታይቶናል። ከላይ ቆምጣ ወይም ከስር እንደ አየር የሚያስገፋው የአካል የሚያሰቅ ለወፊት የሆነና ሶፊ ከዛ ከላይ ያለው ቁምጣ ይሆናል። ያ ማለት ነው ቶንስ ማለት ማነው ፊሽኔት ታይት ማለት። ይሄኛው ቶንስ የምንለው ደግሞ ለመምረጥ አሳፋሪ ነው በጣም በሰረጥ ማለት ይታያል። ወደ ቢቾች ወደ መንስቴው በየባህሩ ዳርቻ ይታያል። ከዛ አልፎ ደግሞ በየከተማው አለ። ሰለጠኑ የሚባሉ ከተሞች ደግሞ ስልክም ልደውሉትን ስትገቡ የምትፈልጉ ከሆነ አለ ብለ ስልክ ቁጥራቸውን ከዛ ከለበሱት ቶክስ የሚባል ልብስ ጋራ ፎቶቸውን ታያላችሁ። ለምልክት ብቻ ነው ልብሷ የምትቀመጠው አፍረተ ስጋ ከነ በተረፈው ቦታ መለመላቸው ነው ሙሉ ለሙሉ ማለት። እንዲህ ያሉ ልብሶች አሁን የምንለማመድባቸው ቦታዎች አሉ። እነዚህ መለማመድ ደግሞ እያደር በራሱ የሚያሳድረው ተጽዕኖ ነው። ይህ ተጽዕኖ ሰው የሰውን ገላ መጀመሪያ እያደነቀ እየፈለገ ሊያይ እያደር ደግሞ እንዲሰለች አንዳንዴ ከኃይል ቢርቅልኝ ነገር ምትሉት የለ አሁን የቤታችሁ ያለ ሶፋ ይሆናል። ጨርቋ አይሰለቻችሁም? አንዳንዴ አስለቀቃችሁ በሌላ ታሰሙታለህ። ልክ እንደዚህ ሴቶቹ ራቁታቸው መለመላቸው አገር በሙሉ ሲዞር ሲሆኑ በራሱ ይሄ በወንዶቹ ስሜት ላይ የሚፈጥረው ተጽዕኖ የሴት ገላ እንዲሰለቻቸው ሴት የምትባለውን እንዲጠሩ ያን በናፍቆት ወይም በየጊዜው በሕይወታቸው የሚፈልጉትን ነገር እንዲርቁትና እንዲያርቁት ያደርጋል። ስለዚህ በዓለማችን ላይ የግብረ ስጋን ነገር በተመለከተ በስፋት እየተደረጉ አለባበስን፣ ሌሎችንም ነገሮች ሲጠቀሙ እየተሰማሉ ነገሮች እንዳሉ በዚህ ዘመን የምንኖር ሰዎች ማወቃ ይሄ በራሱ አንድ አስተዋጽኦ ያደርጋል። ለግብረ ሰዶማዊነት በአጠቃላይ ግን ለግብረ ሰዶማዊነት አስተዋጽኦ የሚያደርጉ ምክንያቶች ምንድን ናቸው? እነዚህ ሁሉንም ያጠቃለሉ አይደሉም፣ ግን በዋነኛነት የሚታዩ ምልክቶች ናቸው። እንደ ምንጭ ሆነው የመጀመሪያው በአባትና በልጅ መካከል የሚኖር ጤናማ ያልሆነ ግንኙነት ነው። እንደዚህ እንደሆነ አሁን አንዳንድ አባት ልክ ሲገባ የልጁን ከንፈር ስቦ የሚገባል፣ ስትሆን ሲወጣ የልጁን ከንፈር ስቦ የሚወጣ አባት አለ። አስተቃቀፋቸው ራሱ ጤናማ ያልሆነ አባቶች አሉ። ለሴት የሚደረግ ነገር ወንድን አለርክ እያለማመዳቸው የምታሳድጎናል ብቻ ይህ በልጆቹ ላይ የሚፈጥረው ተጽዕኖ ሴቶቹ ምንዚ እናቶች ምናልባት ከፍቅር አንጻር እንደምንም አልወጣ ነው ሊሆን ይችላል። ግን ሴት ልጆቻችሁ ስትገቡ ስትወጡ ምጥጥ አርጋችሁ ከንፈር ስማችሁ ገብታችሁ የምትወጡ ከሆነ ይህ በራሱ በልጆቹ ውስጥ የሚያሳድረው ተጽዕኖ መጥፎ የሚባለውን የነገውን ነገር በጎ አድርገው የሚማሩበት ቦታ ይኖራል፣ አንዱ ቦታ ይ ስለዚህ አባትም ከወንድ ልጁ ጋር ያለው እናቱም ከሴት ልጇ ጋር ያላትን ግንኙነት ጤናማ ማድረግ ይገባል። ለሴት የሚደረገውም ሴቷ ታድርግ፣ ለወንድ የሚደረገው ወንዱ አድርግ። ወንዱ ለሴት የሚደረገው ለወንድ ልጁ አያድርግ አባት። እናት ለወንድ የሚደረገው ለሴት ልጁ አታድርግ። አንዱ ምንጭ አስተዋጽኦ የሚያደርገው ይሄ። ሁለተኛው በወንዶች የሚደረጉ ግብረ ሰዶማዊ ነውጦች አሉ፣ በዓለማቸው ውስጥ ወይም ሙከራዎች አሉ። ዝክሮ የማያርፉ ሰዎች ቁጭ ሲሉ ስራ በፈታ አምሮ ሁሉ መነካካት መሞከር እነሱ የሞከሩትን ደግሞ ለሌላ የሚያስተምሩ የሚያለማሉ። በነገራችን ላይ ይሄ ሰይጣን ክፉ መንፈስም ሆኖ ከሰው የሚዋሃድበት በሽታ እንደሆነ ማወቅ አለ። አንድ ሰው አንደኛ ቢዋሃደው መንፈስ፣ ሁለተኛ ከተዋሃደው በኋላ ራሱ በቀላሉ እንዳይላቀቀው የሚያደርግ በሰውነት ላይ የሚፈጠር ራሱ ክፉ አደጋዎች አሉ። ይሄ አንዳንድ ጊዜ እንግዲህ ፊት ቅባት መቀባት ሲለምድ ሁሌ ቅባት መፈለጉ ይቀራል። ልክ እንደዚሁ ነው። በገላ ያረፈ ትክክለኛ ያልሆነ ነገር ካለ ያም እየተደጋገመ ሲሄድ ያ ገላ መፈለጉ አይቀርም። ሰው አዲክት የሚሆነው ለሲጋራ ብቻ አይደለም፣ ለሐሺሽ ብቻ አይደለም፣ ለጫት ብቻ አይደለም፣ ወይም ለመሳሰሉ ነገሮች ብቻ አይደለም። ሳያውቀው በተለያዩ ሰዎች ሙከራ እየተለማመደ ያደገባቸውን ነገሮች ሁሉ የህይወቱ መመሪያና የኑሮ መስመሩ ማድረጉ አይቀርም። ስለዚህ ሁለተኛው አንዳንድ ጊዜ አላግባ ሙከራ የሚያደርጉ ነውጠኞች አሉ፣ ወይም ደፍረው ይሄን የሚፈጽሙ አላፍረት የሚያደርጉት ሌሎቹ ለማደፋፈር ምክንያት ሆኖ ሰውን እየተዋለ ይሄዳል። ሶስተኛው ልክ ከሆነ የግብረ ስጋ ግንኙነት ፊልሞች ናቸው፣ ፖርኖግራፊ። ጤነኛ ነገር አስቦ ቤቱ ይሄን የሚያይሰዋል። ይሄ ክላስ አያስፈልገው፣ ፊልም አያስፈልገው። ብዙ ባሎች ሚስቶቻቸውን ለማስደሰት ልክ እንደ ክላስ ፖርኖግራፊ ፊልም ያ ሚስቶችን ባሎቻቸው ለማስደሰት ይህ ከትምህርት አያስፈልገውም። እሱም በጨመርንበት ቁጥር በራሱ ደግሞ የየራሱ የሆኑ አደጋዎች አሉ። እዚህ እነዚህ ልክ የሆኑ የግብረ ስጋ ግንኙነት አንዳንድ ጊዜ እንዳሁም አሁን እንግዲህ በግድ ቆሞልን ነው እንጂ አንዳንድ ፊልም ቤቶችን ያሳዩ ነበረ፣ በሮቻቸውን ቆልፈው የፖርኖግራፊ ፊልሞችን ያሳያል። ሶስተኛው ተቃራኒ የሆኑ መንፈሳዊ ተጽዕኖች ራሳቸው አስተዋጽኦ ያደርጋል። ዛሬ በምንኖርባት ዓለም ውስጥ ወንድ ሊያገባ የተፈቀደለት ሴት ናት። በኋላ ና ሴትም የተፈቀደላት ማን ነው? ወንድ። ይሄ ነው በእግዚአብሔር የተፈቀደ። ከዚህ ውጭ የሆነው በእግዚአብሔር ተፈቅዶ በእግዚአብሔር ቢከለከልም ክርስቲያኖች ነን የሚሉ አንዳንድ አካላት ጋብቻ ሳይመሰርቱ ወይም ጋብቻ መስርተው የሚሆን ጳጳስ ብለው ይጠሩ እንደሆነ ሴት ያገባው ጳጳስ የሚባለው ወይም ያላገባው ጳጳስ የሚባለው ወንድ ያገባና ጳጳስነቱን ይገባል። ወንዱ ወንዳ ወይም ቄስ የተባለው ሴት ያገባው ቄስ በዚህ ቄስ መባል ይገባዋል። በቤተክርስቲያን ትምህርት ግን ከዚህ ወጥቶ ሚስቱን አሰናብቶ ወንድየው ወንድ አድርጎ ቄስ ሆኖ ይገባል። ይሄ በሰለጠነው ዓለም ዛሬ ከዚህ ተጠብቀው ያሉ በጣም በንጽህና የሚኖሩ ኦሪየንታል አብያተ ክርስቲያናት ናቸው። ግን ውስጥ ኢትዮጵያ፣ ኤርትራ፣ አርመን፣ ሶሪያ፣ ህንድ ደግሞ በጥቂቱም እነዚህ ምስራቃውያንም ሳይቀሩ እየታገሉ ነው። ሌሎቹ ግን የፕሮቴስታንቱ ዓለም ውስጥ ያሉት ወንድ ለወንድ መጋባት ምን ነውራለሁ መጽሐፍ ቅዱስም ፈቅዷል ብለው ከማበረታታት አልፈው ግብረ ሰዶማውያን ቄሶች፣ ግብረ ሰዶማውያን ጳጳሳት እየሾሙ ይሄ ደግሞ ትውልዱን በጣም ያገፋፋል። ሌላኛው ምክንያት የሚቀጥለው አምስተኛው ምክንያት የመገናኛ ብዙሃን ራሳቸው የሚፈጥሩ ተጽዕኖ፣ ሁሉን ለማቻቻል ሲባል ሁሉ በሚዲያ ይጠቀም በሚል ብቻ ሁሉ ነገር የሚተላለፍባት ዓለም ውስጥ ነው ያለ ነው። እኛ ሁሉ አሁን በቀደም እዚህ ስለ ሆሎከስ የተሰበሰቡ ሰዎች አንድ ሁለት ሰዎች በዜና ላይ በፎቶን አውጥተውታል። ወንድ ከወንድ ጋር ግጥም አርጎ ሲሳሳሙ ዜናውን ነው እነሱ ከፎቶ ጋር ያስተላለፉ። ይሄ የሚመለከቱት ሰዎች ላይ የሚፈጥረው ተጽዕኖ አለ፣ የሚያዩት ሰዎች ላይ የሚፈጥረው ተጽዕኖ አለ። ከዚህም ይመጣል ሌላኛው የራስ ግላዊ ጠባይ ጎጂ የሆነ አካላዊ ገጽታ አለ። በራስ ራሱ ስሎ ከራሱ ተነስቶ ይህንን የሚፈጥር ሰው ለበጎ ነገር ተስማሚ ያልሆነ አሁን ልጆች አሏቸው፣ ወላጆች ለልጆቻችሁ የምታደርጉት እንክብካቤና የምትሰጧቸው እድል ገደብ ከሌለው እግዚአብሔር ይህን አያደርግም። ይህን ግን ላለመምጣቱ ዋስትና ለራሳችሁ ልታስቀምጧችሁ
አንዳንድ ጊዜ በቤቱ ላይ የወላጅነታችሁ ልክና መጠን አታችሁ እናንተ ታዛዦች ሰሚዎች የምትሆኑ የምትሆኑ ወላጆች አላችሁ። እንደዚህ ቃል ተፈቀደ በመጽሐፍ ልጅ ሊያደግ የሚገባው ማደግ ባለበት ስርዓትና ትምህርት ነገር ከፍ ሲሉ እናንተ የደረሳችሁበት እድሜ ሲደርሱ የሚወቅሱት እድሜ ልክ ሲረግሙ የሚኖሩት እናንተ ይህን ኃላፊነታችሁ መወጣት ያለባችሁ ዛሬ እንድና ያሉትን ሁሉ አቅራቢዎች እኒ ያሉትን ሁሉ ፈቃዶች እናድርግ ያሉትን ሁሉ ሞክሩ ባዮች ከሆን ይህ አደጋ መጀመሪያ ማየት አለብን። የሚያየው ጠቃሚ ነው ወይስ ጎጂ? እኛ እንችላለና ፊልተር ማድረግ ይችላል። እኛ ነው የመስላችንም ዝም ብሎ እንደ ነጭ ወረቀት ይቀበላል። ያገኝ ነው እየጻፈ 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 አጠራቅምና አንድ ራሱ መምራት የሚችልበት ደረጃ ላይ ሲደርስ እንዴት እንደሚፈነዳበት አያውቅ፣ እንዴት እንደሚያጠፋው አያውቅ። ስለዚህ ምንድን ነው የሚያዩት እነዚህ ልጆች? አሁን ቪዲዮ ጌሞች እናንተ ብቻ አላችሁ፣ እኛም ጭምር እናንተም እኛም ይናጋታል። የዛን እናመጣ እናመጣላችሁ። ምን አይነት ነው የሚጫወቱት? ምን ነው የሚጫወቱት? ምን አይነት ተጽዕኖ ነው የሚያሳድርባቸው? አንዱ የገዛንላቸው የቪዲዮ ጌም ቪሲዲ ወይም ዲቪዲ በጣም ስለሰለቻቸው በመለወጥ ላይ ብቻ የተመሰረተ አቅርቦት ነው የምናደርግላቸው ወይስ ይሄ የሚጫወቱት ነገር መጥፎ ተጽዕኖ ያሳድርባቸዋል ማስተዳደጋቸው ነው፣ ይሄ ደግሞ ጥሩ ተጽዕኖ ያሳድርባቸዋል ብለን ነው የምንሰጣቸው? ይሄ በራሱ በልጁ ላይ የሚፈጥራቸው ተጽዕኖች አሉ። ከላይ የመጡት ግላዊ ጠባዩ ስነ ምግባሩ፣ አመለካከቱ፣ አካላዊ ገጽታ፣ ሁኔታው በራሱ የሚፈጥሩ አሁን አንዳንዱ ላይ ሴት ካልወለዱ ዝም ብለው አንዱን ወንድ ይመርጡትና ሻሽ ያስወለታል ወይ ቀሚስ ያለሱ ድሮ ምንም አልነበርም። አሁን ግን አለ ሴትም ሲበዛባቸው ልክ ደግሞ የሴቷን የወንድ አይነት ነገር የሚያደርጉለት ስለዚህ አስተዳደጋቸው ላይ በራሱ እያደጉ ሲሄዱ የሚፈጥሩባቸው ተጽዕኖ አለ። አነጋገራቸው፣ አቀራረባቸው፣ አስተሳሰባቸው፣ ጠባያቸው በራሱ አስተዋጽኦ ያደርጋል። ሌላ የመጨረሻው ወደ ተቃራኒ ጾታ ለመቅረብ መፍራት ወይም አለመቻል። ብዙ የሚፈሩ ወንዶች አሉ። ወንድ ወንድን መቅረብ አይፈራም፣ ሴትም ሴትን ለመቅረብ አትቸገርም። ይሄ ፍርሃት ግን ተጽዕኖ አሳድሮባቸው በፍጹም ወንዶቹ ወንድ እየቀረቡ እስከ ነውር ድረስ የመሄድ እድል ይመጣቸዋል። ሴቶቹ ሴት እየቀረቡ እስከ ነውር ድረስ የመሄድ እድል ያገኛቸዋል። ስለዚህ ቢያንስ እነዚህ ተጽዕኖዎች አስተዋጽኦ ሊያደርጉ ስለሚችሉ በምናውቀው መልክ ከሚመጣው ነገር እግዚአብሔር በረዳን መጠን ልጆቻችንን፣ ቤተሰቦቻችን የምናውቃቸው መታደግና ማትረፍ ያስፈልጋል። እንግዲህ በጥቂቱ በጣም ሁሉ ማለት ባይቻል እነዚህ ምክንያቶች አስተዋጽኦ ያደርጋሉ። ከዚህ በኋላ መጽሐፍ ቅዱስ ይህን ጉዳይ እንዴት ይመለከተዋል? ምንም ስራ ሰርናችሁ ግብረ ሰዶማዊነትን አሁን ስናስበው ኃጢአት ነው ወይስ አይደለም? እስኪ ንገሩ፣ ኃጢአት ነው ወይስ አይደለም? ኃጢአት ነው ወይስ አይደለም? ድምጻችሁ ስመስ ነው ወይስ አይደለም? ኃጢአት ነው ግን ስላልሰማ ነው። አሁን ስለ እመቤታችን አማላጅ አይደለችም የሚሉን አሉ። አማላጅነቱ አይለየን እንደዚህ የሚሉን አሉ። ስለ መስቀል ስናነሳ አጣጥረው የሚነግሩን አሉ። እዚህ ደግሞ ስንሰበት ስለ መስቀል የምንሰበተዋል። አሁን ትምህርታችንን ቁም ነገር አድርገን የምንወስደው እነሱ ለነገሩ መልስ እያዘጋጀን ጭምር ስለ ገብረ ሰዶማዊነቱ እድል ስላልገጠመ የሰማ ነው። አሁን ባለው አጋጣሚ ብቻ ሊሆን ይችላል። ወጣ ስትሉ ግን ፕሮቴስታንቶቹ ትራክት እያባዙ እያተሙ በየሀገሩ በየከተማው ገብረ ሰዶማዊነት ኃጢአት እንዳልሆነ፣ ወንድ ለወንድ መጋባትም እንደሚቻል፣ ምንም እንዳንጨነቅ እንዳንሰቀቅ፣ ሴት ለሴት መኖርን ከፈለግ ዋናው ጉዳይ መረዳዳት መረዳዳት ከቻላችሁ ምንም ችግር የለው እያሉ የሚያበረታቷሉ የመጽሐፍ ቅዱስ ጥቅስ እየጠቀሱ። ስለዚህ መጽሐፍ ቅዱስ ስለ ገብረ ሰዶማዊነት የሚለው በብሉይ ኪዳን ይህን አይነት ድርጊትና ስራ በሞት ያስቀጣል። በምንድን ነው የሚያስቀጣው? በኦሪት ዘሌዋውያን ምዕራፍ 18 ቁጥር 22 ላይ ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነገር ነውና። ከሴት ጋር እንደምትተኛ ከምን ጋር አትተኛ? ከወንድ ጋር አትተኛ፣ ምን ስለሆነ? ጸያፍ ነገር ነውና። ይሄ ብቻ አይደለም ያለ ምዕራፍ 20 ቁጥር 13 ደግሞ ስናደርግ ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋል፣ ፈጽመው ይገደሉ፣ ደማቸውም በላያቸው ነው። በብሉይ አንድ ሰው የሰው እንስሳ እንኳን ቢገድል ካሳ መክፈል ይገባው ነበር፣ ይጠየቃል። ሰው ሰውንም ቢገድል የሰው ደም በእጁ ነው፣ ይቀጣል። አሁን አያችሁ ምን እንዳለመጻፍ ወንድ ሆኖ ከወንድ ጋር የተኛ ወይም ሴት ሆና ከሴት ጋር የተኛች ካለች ካሉ ምን ይደረጋል? ይገደሉ። እንደነዚህ ያሉት ቢሞቱ የፈሰሰው ደማቸው ገዳዮችን አያስጠይቃቸው። በፈሰሰው ደም ራሱ የሚጠየቁት እነሱ ናቸው። አንደኛ ወንዶቹ ከወንድ ጋር በመተኛታቸው ይጠየቃሉ። ሴቶቹ ከሴት ጋር በመተኛታቸው ይጠየቃሉ። ደግሞ በሰሩ ስራ የተወሰደባቸው እርምጃ ሰውን መግደል ስለሆነ ሰው የገደለ በመግደሉ ይጠየቃል። በደሙ መልሰው ደግሞ ገዳዮቹ ሳይሆኑ እነሱ ራሳቸው የራሳቸው ገዳይ ሆነው ይጠየቃል ማለት ነው። ሰው ራሱን መግደል ተፈቅዶለት ነው ተብሎ ማለት ነው። ሰው ግብረ ሰዶማዊነትን ቢፈጽም ወንድ ከወንድ ጋር ቢተኛ ሴት ከሴት ጋር ብትተኛ ትገደላል። መገደል ብቻ ይ በማሞቱ ራሱን እንደገደለ ሰው ተቆጥሮ በገዛ ደግሞ ይጠየቃል በራሱ ደግሞ። ሌላው በሐዲስ ኪዳን ሮሜ ምዕራፍ 1 ቁጥር 23 ጀምሮ እስከ 27 ስናነብ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ። ስለዚህም እርስ በርሳቸው የእግዚአብሔርን ክብር ለሌላ ሰጡ ማለት ነው። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረው ስላመለኩና ስላገለገሉ ነው። እርሱ ለዘላለም የተባረከ ነው። ማን ነው እሱ? እግዚአብሔር። እርሱን ትተው ሌላውን ስላመለኩ እርስ በርሳቸው ስጋቸውን እንዲያዋርዱ በልባቸው ፍትወት እየተቃጠሉ በውርደት እንዲወድቁ በርኩሰት እንዲወድቁ አሳልፎ ሰጣቸው። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። ለሴት ለባህሪዋ የሚገባ ስራ ምንድን ነው? ወደ ወንድ መሄድ፣ የወንድ ሚስት መሆን ነው። ፈቃዷን ከወንድ ጋር መፈጸም ነው፣ ከባሏ ጋር ማለት ነው። እግዚአብሔር ግን ምን አደረጋቸው? ሴቶቻቸውም ለባህሪያቸው የሚገባውን ስራ ሴቶች ሆነው ከባሎቻቸው የሚያደርጉትን ለባህሪያቸው በማይገባው ሴቶች ከወንድ ጋር ሳይሆን ከሴት ጋር ፈቃዳቸውን በመፈጸም እንዲገኙ አደረጋቸው ማለት ነው። ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘትን ትተዋል። ማንም መገናኘት ሴቶችን ወንዶችም ደግሞ ለባህሪያቸው የሚገባው ሴቶችን መገናኘት ትቶ እርስ በርሳቸው በፍቶታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባው ብድራት በራሳቸው ተቀበሉ ይላል። እንዲህ ያለ ድርጊት ስናይ በጎ አድርገን እንዳንመለከት ነው መጽሐፍ የሚያስ እንዲህ ባለ ህይወት የሚገኝ ሰው በአንድ በኩል እግዚአብሔርን በእግዚአብሔርነቱ ካለማምለኩ የተነሳ የገጠመው እንቅፋት እንደሆነም ጭምር እንደረዳን መጻፋችን መስተው አንዳንድ ጊዜ ሳናውቅ በእግዚአብሔር ላይ መናሳያቸው ፍራቶች አሉ። ያንዳንድ ቅዳሴ ለማስቀደስ ካሉ ለመማር ፈቃዱን ለማድረግ እሱ የሆነው ለማፈጸም በራሳችን እናደርጋቸው ፍራቶች አሉ። ለሱ እንኮራለን እንኮራበታለን ፈቃዱን ለማድረግ ደስ የሚያሰኘውንም ለማፈጸም በሱ ምትክ ግን ለእግዚአብሔር የሚገባው ለፍጡራን እንሰጣለን ወይ ለወይ ወይ ለተራራ ወይ ለዛፍ ከዛ ፍቅ ሲል ደግሞ ለሰው አሁን የሁላችንም ማምላክ ማነው? እስኪ ንገሩ ማነው? አሁን እኔ ባስተምራችሁ በሰውካችሁ እኔ እንድታመልኩ ማፈቀደልኝ ሰባኪው እንድታመልኩ ማፈቀደልኝ ይዘምርላችሁ እንድታመልኩ ማፈቀደልኝ እኛ ባሮቹ ሊመለክ የሚገባው ልንገዛለት የሚገባው ልንታዘዝለት የሚገባው ቃሉን ልንፈጽምለት በሕይወታችን ደስ ልናሰኘው የሚገባው ማነው? ሰው ግን ለእግዚአብሔር የሚገባው ለሰው ሲያደርግ አላርም ሲል ሲያበዛው መስተካከል ሲያቅተው ሲብስበት ልክ ዛሬ እንደምንለው ማለት ነው። እኛ ለእግዚአብሔር እንደራደራለን እንደራደሩ እሱ ምትክ የሚሆንልን ማናል? ለሱ የሚደረገውን የምንሰጠው ማናል? የሱ ወዳጆች ለሆኑ የምንሰጠው ማናል? ማለት ግን እንዲህ አላ አስተሳሰባችን ሲበዛበት እግዚአብሔር ምን እንደሚያደርጋየን በቃ ለሱ የሚገባው ለሌላ ስለለወጡ እርስ በርሳቸው በፍቶታቸው ሊካጠሉ አሳልፎ ይሰጣቸዋል። የእግዚአብሔር እውነት በውሸት ስለለወጡ አሁን እውነት ከሆነ እውነት በሉን ያለ አሁንም ምንናገረው ሁሉኛ እውነት ነው። ለማምለክ ብለ ለመጠቀም ብለ ጥቅም ክብር ለማግኘት ብለ እምንዋሽው ውሸት ይሄ እውነቱ ሲጋ ያለ አንዲት እለትን ለማሳለፍ ግን ከአሰር ጋር እንቆማለን ከአሰር ጋር እናደራለን ለሐሰት እንሰልፋለን ለሐሰት ያደላ ስለሆነ እግዚአብሔር ምን እንደሚያደርግብን ይተናል ምን እንደሚያደርግ ስለዚህ ይሄ ቅጣት ቅሰት በረከታል ምንም አይደለም ይያልን እንዳንመረሸተው ቅዱስ መጽሐፍ የሚያሳስበው ሌላው ባንደኛ ቆሮንቶስ ምዕራፍ 6 ቁጥር 15 ከ20 ስናነብ ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ ጋለሞታ ብልቶች ላደርጋቸውን አይገባም ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁም? ሁለቱ አንድ ስጋ ይሆናሉ ተብሏል። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። ከምን ሽሹ? ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከስጋው ውጪ ነው። መስረቅ፣ ማታለል፣ ማማት ወዘተፈ ሊኖር ይችላል። ይህ ሁሉ የሚሰራው ከምን ውጪ ነው አለ? ከስጋ ውጪ። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። ኃጢአት ሁሉ ዝሙት ይለያል። በገዛ ስጋው ላይ ኃጢአትን ይሰራል። ወይስ ስጋችሁ ከእግዚአብሔር የተቀበላችሁ በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በስጋችሁ ማንናቱ ነው? እግዚአብሔር ናቱ። ቅድም ባልከበረበት ስራ የተገኘ ሰው ግብረ ሰዶማዊ እንደሆነ በሮሜ መልእክት ተመልክተናል። ያላከበሩት ሰዎች ምን እንደሚያደርጉ እንግዲህ በዝሙት መገኘት የገዛ ሰውነትን ማሳደፍ ነው። ይሄም እግዚአብሔርን ያስቀየማል ይጠላል እንዲያለው እናንተ ሰውነታችሁ ከዝሙት ርቃችሁ ማንናቱ ነው በታል እግዚአብሔር ዝም ቅብለን ደግሞ ስናለን አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቁምን? ማነው አይወርሱም ያለ? አመፀኞች አይወርሱም አለ። የማንን መንግስት? የእግዚአብሔር መንግስት። ማነው የማይወርሰው? አመፀኞች። አሁን እዚህ የምንሰራው ስራ በአመፅ በረብሻ በብጥብጥ በውርበት በኃይል በአለም
በትህትና በገርነት በየዋህነት ዝቅ በማድረግ ራስን ሰው አመፀኛ ሲሆን ካሸነፈ የሚታየው የሱ ጉልበት ነው። የእግዚአብሔር ስራ እንደዚህ አይሰራም። እንደዚህ ያሉ አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቁምን? አይወርሱም። አትሳሉ። ሴሰኞች ቢሆን ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀራቃራቾች አለና ወይም ከወንድ ጋር ዝሙት የሚሰሩ ከምን ጋር ዝሙት የሚሰሩ ልገሩ ከምን ጋር ወንድ ሆኖ አንገጽ የተናገረበት የወንድ አንገጽ ነው። ወንድ ሆኖ ከወንድ ጋር ዝሙት የሚሰሩ ራሳቸው የማንም መንግስት አይወርሱም። ግን እንግዲህ በንስሐ ካልተመለሱ አይወርሱ። ለመውረስ በንስሐ መመለስ ግብረ ሰዶማዊ ሆኖ መስቀል ስለተያዘ መንግስቱ አይወረስ። ግብረ ሰዶማዊ ሆነን ቤተክርስቲያን ስለምንሳለም የቅዱስ ገብርኤል ስራ ስለማንሰራ ቢሮችን ሁሉ ስለምንዘጋ አንወርስ። ግብረ ሰዶማዊ ሆነን የገጠር ቤተክርስቲያን ጧፍ ስለምንልቅ አንወርስ። ከግብረ ሰዶማዊነታችን በንስሐ ነጻ መውጣት ደግሞ ይቻላል። እግዚአብሔር ሊያወጣ ሊታመነ ነው። ይችላል ይችላል መውጣት። ታዲያ መልሶ እዚህ ጋር ያለው ምን አለ? ወረድ ብሎ ብንመለስ መውጣት እንደምንችል ቁጥር 9 ላይ አለ። ይሄንን ያነበብነው ቁጥር 11 ላይ ደግሞ ከእናንተም አንዳንዶች እንደዚህ ነበራችሁ አላችሁ። ምን ነበራችሁ ማለት ነው? አመፀኞች ነበራችሁ፣ ሴሰኞች ነበራችሁ፣ ጣዖትን የምታመልኩ ነበራችሁ፣ አመንዝሮች ነበራችሁ፣ ቀራጮች ነበራችሁ፣ ወንድ ሆናችሁ ከወንድ ጋር የምትዳሩ፣ ሴት ሆናችሁ ከሴት ጋር የምትዳሩ ነበራችሁ ማለት ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ሰው በደሙ በአምላካችን ደም የሚታጠበው ደሙ ሊያጥበን የሚችለው ከኃጢአት የሚያቀራ ምን ስናደርግ ነው? ምን ስናደርግ ነው? የሉቃስ ወንጌል ምዕራፍ 13 ቁጥር 1 ጀምሮ ስናነብ ጻፎችና ፈሪሳውያን ነበሩ፣ ቀረቡና ስለ ሌሎች ኃጢአት ነገሩትና ጌታችንን ጥያቄ ጠየቁት። ታሪኩን አሁን አደረገ። የሆኑ ህጻናትን የፈጁ ነበሩ በሄሮድስ ዘመን። መሬቱ ተንዶባቸው ዝናብ ሲዘንብ በአንድ ቦታ ላይ ተጠልለው እያሉ ወደቀባቸውና አለው። አሁን እነዚህ እንዴት እነዚህ መሬቱ ብቻ ተንዶባቸው ተጠርተው ብቻ ቅጣት ቀኖላቸው ይቀራሉ? በቃ ይሄ ብቻ ነው ቅጣታቸው ብለው ጠየቁት። ቀንለው እኮ የሚላለ እሱ ያሳዋል ይጨምርለት የምንለው ሰው ለሱና ይገባዋል፣ ይሄ ሌላ የሚጨምርለት ይገባዋል የምንለው ሰው እንደዚህ ነው ያሉት። ቀሩ ይሄ ጨካኝ፣ እነዚህ ጨካኝ፣ ይሄ ብቻ ነው ምትቀጣቸው እንደማለት ነው። ምን አላቸው ጌታችን? እናንተም ንስሐ ባትገቡ ትጠፋላችሁ አላቸው። ምን ባትገቡ ነው ያላቸው? ማን ነው እገሌ ወገሌ እንኳን አለ ተናጋሪ በሙሉ እዚያ ውስጥ የሌጤውን ሊኖር ይችላል። እንደናንተ ያለው ምዕመን ሊኖር ይችላል። ጠየቁት። ምን አላቸው መልሶ? እናንተ ራሳችሁ ንስሐ ባትገቡ ትጠፋላችሁ አላቸው። ብንመለስ ብንተው ግን ከኃጢአት እንታጠባለን፣ እንቀደሳለን፣ እንጸድቃለን። እንደተደረገ አድርጎ እንኳን አይቆጥርብንም። ጊዜ አንተ ረሳው እንዲ አይለንም እኮ ሲተውልን በቃ ጠብ አድርጎ ነው የሚተው። አንዳንድ ልብስ ስታጥቡት የማይለቅ ነገር አለ። ሁሌ ያንን ምልክት ባየ ቁጥር ትዝ የሚለን ያ ምልክት የነካን ቦታና ቀን አይደል? እግዚአብሔር ግን ሲያጥብ እንደዚህ ያለ ሁሌም ጫ አድርጎ እንዳናስታውሰው አድርጎ ያጥበናል። በንስሐ ሳምና እዚያሁን መካከል ሴት ሆናችሁ ከሴት ጋር ልምምድ የምታደርጉ፣ ወንድ ሆናችሁ ከወንድ ጋር ልምምድ ትትሉታል። በንስሐ ስንመለስ ጥብ አድርጎ ከህሊናችን ከውስጣችን አጽድቶ
ካጸዳም በኋላ መልሶ በጸዳ ሰውነት ላይ የሚያድረው ማነው? ቅዱሱ እግዚአብሔር ያገብንና ምን ያደርገናል? ይቀድሰናል። መቀደስ ብቻ አይደለም፣ ሰው እንግዲህ ንስሐ ከገባ ከተቀደሰ የሚቀጥለው ምንድን ነው? መጽደቅ ነው። ይጸድቃል፣ ርስቱን መንግስቱን ይወርሳል። ስለዚህ በፊት ብንሆንም ከተመለስን መውጣት እንደሚቻል ነው ቅዱስ መጽሐፋችን የሚያስረዳ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 9 እስከ 10 ስናነብ ይኸውም ለበደለኞችና ለማይታዘዙ ለአመፀኞችና ለኃጢአተኞች ቅድስና ለሌላቸው ለርኩሳን አባትንና እናትን ለሚገሉ ለነፍሰ ገዳዮችና ለሴሰኞች ከወንድ ጋር ለሚተኙ ከማን ጋር ለሚተኙ ከምን ከምን ጋር እየጠቀሰው እንዳለ ለሚተኙ በሰዎችም ለሚነግዱ በምን ለሚነግዱ አለ በምን ለሚነግዱ አሁን ዝም ብሎ እያነሱ ሴቶቹ በየስፍራው የሚጫወቱባቸው አሉ አለ የሚነግዷል ይህ ብቻ አይደለም ሌላው እነሱ አይወደረባቸው አሁን በቀደም አይታችሁ ወፍጮ ሲበላሽበት ወፍጮ ሊሰራ የሚችለው የህፃን መስዋዕት ስታቀርብበት ነው ሲባል ህፃኑን ከገበያ ወስዶ አርዶ ወፍጮ ነው ሰዋ ውጭ አይደለም እኮ እኛ አለ እኛ አለ እና በሰዎች ለሚነግዱ የራሳቸውን ፍላጎት ለመሙላት በሰው ለሚነግዱ በሰው ለሚጠቀሙ ለውሸተኞች በውሸትም ለሚምሩ የድሮውን እግዚአብሔርንም ክብር እንደሚገልጥ ለእኔ አደራ እንደተሰጠኝ ወንጌል የሆነውን ደህና ክብር ለሚቃወም ለሌላ ነገር ሁሉ ህግ እንደተሰራ እንጂ ለጻድቅ ህግ እንዳልተሰራ ሲያውቅ ይሄን አታቱ ይሄን አትስ ምን ማለት ነው? እንዲህ ያለውን እግዚአብሔር የሚጠላውንና ህግ የሰራለትን ጉዳይ ከምን ጋር እንዳስቀመጠው እንድንረዳ ይገለጣል። አሁን ግብረ ሰዶማውያን የተቀመጡት ከምን ጋር ነው? ወንድ ከሆን ሴት ከሴት የሚዳሩት ከአመፀኞች ቅድስና ከሌላቸው ከርኩሳን አባትንና እናቱ ምን ከሚያደርጉ ከሚገሉ ከነፍሰ ገዳዮች ከሴሰኞች በሰዎች ከሚነግዱ ከውሸታሞች በውሸትም ከሚምሩ ጋር አንድ ላድርጎ እንዲህ ያለው መታረም የሚገባው ካልሆነ በህግ የሚያስቀጣ እንደሆነ ገጡ ነው ቅዱስ ጳውሎስ ያስረዳል። ይሁዳም እንደገና በይሁዳ እዚህ ምዕራፍ እንዳይመስላችሁ ይሁዳ አንድ ምዕራፍ ነው ያለው በመጽሐፍ ቅዱሳችን አንድ ምዕራፍ ያላቸው መጽሐፎቹ ቁጥራቸው ብቻ ነው የሚጠቀሰው። ምናቸው ብቻ? ቁጥራቸው ብቻ። ስለዚህ ይሁዳ 7 ሲል ምዕራፍ 1 እንደማለት አንድ ምዕራፍ ብቻ ስለሆነ እሱም እንደዚያ እንዲሁም እንደነሱ ዝሙትን ያደረጉትን እና ሌላን ስጋ የተከተሉ ሰዶምንና ገሞራን በዙሪያቸው የነበሩ ከተማዎች በዘላለም እሳት እየተቀጡ ምሳሌ ሆነዋል። አሁን ይህን የሚያደርጉ ካሉ እነዚህ ቦታዎች በዘላለም እሳት እየተቀጡ እንዲኖሩ አድርጎ ለሌሎች ምሳሌነቱን ትቷል። ይችን ቦታ ሰዶምንና ገሞራን ሄዳችሁ አያችሁ ታውቃላችሁ። ያ የሰዶምና የገሞራ ህዝቦች የነበሩበት ቦታ ከተማው ቀልጧል። የምታገኙት ውሃ ነው በቦታው በቀለጠው ስፍራ ያ ውሃ ህይወት የማይኖርበት ውሃ ህይወት የሌለበት። ለዚህ ነው ሙትን ባህር የሚባለው ወይም ዴድ ሲ። አሳ የለ ምናምን እንደዚህ ውሃ ውስጥ የሚኖሩት የሉበት። ወደ እሱም የሚገባ የለም፣ ወደ እሱ ከእሱም የሚወጣ የለም። እዛው የነበሩ ሰዎች ሲቀጡ አብረ ያቺ ቦታ ቀልጣ የተገኙ ውሃ ነው። ሽታው ራሱ ስተለቅ ሰው መቼ ሲሞት ያለ አይጠም ሰው ፈርሶ በስብሶ ሰው አልደርስለት ብሎ 5 ቀን 6 ቀን እስኪሰነበት ለመውደድ እግዚአብሔር አሳልፎ አይስጣል። ሲሞት ሰው ሲሰነበት ሰውነቱ ጠረኑ ይለወጣል። እዛ ቦታ ላይ ስትደርሱ የአካባቢው ጠረን ራሱ በሰላም አፍንጫችሁን ከፍታችሁ ለማሽተት እድል አይሰጣል። ዛሬ ድረስ እስከዛሬ ድረስ ጠረኑ ራሱ አካባቢው የተተከለ ነገር አይበቅልበትም። ወደዚህ ወደ መተሃራ ስትሄዱ ይሄ በቮልካኒክ እንትን የወጣው ውሃ አጠገብ ያለ አፈር አይታችኋል? ፍክስክስ ያለ እሱ እንደውም ውበት አለ። ጥቁር ነው ትንሽ ነገር ቃልን ሲያረግበት ለመብቀል እድል ያለው እዛ ስትሄዱ የሚበቅልበት ይላል። አካባቢው ደግሞ ንዳል ነው፣ ቃጠሎም ሰው አይችልም። ለምንድነው ይሄንን የተወው እግዚአብሔር? ምሳሌ አድርጎ ሰዶማውያንን እንዴት እንደቀጣ በስጋ ያለ የሰው ልጅ ሁሉ እያየ እንዲማርበት ምሳሌውን ትቷል አለ ይሁዳ በበር። ስለዚህ እንግዲህ ይሄ ከተከለከለ በመጨረሻው ዘመን ዛሬ ቢሆን የተፈቀደልን ትክክለኛ ጋብቻ። ስለ ጋብቻ ቤተክርስቲያን የምታስተምራቸው መጽሐፍ ቅዱሳችን ከሚናገረው ወስደን እነዚህ ነገሮች ሁሉ ጊዜ ይሰበካል ይነበባል። እግዚአብሔር ወንድን ፈጠረ፣ ከወንድ አንድ አጥንት ወሰደና ደግሞ ማንን ፈጠረ? ሴትን ፈጠረ። ስለዚህ ይሄና ይሄና አዳምም ይቺ አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ ከወንድም ተገኝታለችና ምን ትባላል? ሴት ትባላል። እግዚአብሔር አዳምን እንቅልፍ ጥሎበት ረዳት እንድትሆነው የፈጠረበት ሴት ነው። ወንድ ልጅ የጎደለውን ነገር የሚያገኘው ከሴት ነው፣ በተፈጥሮ የሚጎድለው ማለት። ሴትም በተፈጥሮ የጎደላት እንድታገኘው ከወንድ ነው። ወንዶች ከወንድሚያ ይሄ ኮፒ ፔስት እንደማለት የራሳት ልባት የሌለንም ወንዶቹ የምታገኙት የሌላችሁ ከማን ነው? ተራበዋ ከማን ነው የምታገኙት? ፖርታችሁ ነው። ከማን ነው የምታገኙት? ጥሯቸው እስኪ ከማን ነው የምታገኙት? በሉ ከማን ነው እስኪ? አዳም ፍራፍሬ የለ እናንተ ለምንዳ ከማን ነው የሚገኘው? ከሴት። ሴቶችስ የሚጎላችሁን የምታገኙት ከማን? ከወንዶች። የሚጎድለው የሚገኘው በተፈጥሮ ረዳት መሆን የሚቻለው ወንድ ለሴት፣ ሴት ለወንድ እንጂ ወንድን አዳምን አስተኝቶ አዳምን አልፈጠረለትም። እግዚአብሔር ሔዋንን አስተኝቶ ሔዋንን ፈጠረለት አይደል? እንዲህ አሉ ነገሮች። አንዳንድ ጊዜ ራሱ በትምህርት ቦታ ላይ አብሮ ከመጡ አንድ ወር በላይ ሲተኙ ወይም እስር ቤት ሲታሰሩ በእስር ቤት የተነሳ ይህን የሚለምዱ አንድ ቻነሎች አሉ። ብዙ ጊዜ ለረጅም ዓመት በእስር ቤት የሚቆዩ ወንዶች አብረው ከቆዩቸው ወንዶች እዚያ ይለማመዱና ግብረ ሰዶማዊ ይሆናል። ሴቶቹም ከወንዶቹ ይለማመዱና ግብረ ሰዶማዊ ይሆናል። ትምህርት ቤትም አንድ ዶርም ሲያ እግዚአብሔር ይጠብቅልን። እኛ የምናውቀውን ያህል አውቀን እንጠባበቅ፣ አንዳችን አንዳችን እንርዳ ብለን እንጂ ከሁሉ የሚበልጠው የማጠበቅ እግዚአብሔር። ስለዚህ እሱ የፈቀደልን ይሄንን ከዚህ ውጭ የተሰጠን ይሄ ከሰጠን በኋላ ደግሞ ኃላፊነት ሰጥቷል። እዚያ ኃላፊነት ሲሰጥ በትዳሩ ውስጥ የሚኖሩት ሁለት አካላት ናቸው፣ ወንድና ሴት። ወንድየው ባል ይባላል፣ ሴቲቱ ምን ትባላለች? ሚስት። ዋይፍ የሚለው ቃል ምንድን ነው? ሚስት ማለት ነው። ሚስት ማለት ነው የሚወክለው ሴቱን ነው። አሁን ተስተካክሎ ተቀይሮ ሊሆን ስፓውዝ ነው የሚባለው። ስለዚህ እሱ ወንድም ሴትም ሊሉት ይችሉ ይሆናል። መጽሐፋችን ግን ሁለት አካላት አሉ፣ ወንድና ሴት። ሴቲቱ ሚስት ናት፣ ወንድየው ምንድን ነው? እስኪ ንገሩ፣ ወንድየው ምንድን ነው? ሴቲቱ ምንድን ነው? ሚስት። ኃላፊነት ሰጥ። ሚስቶችን እንደዚህ አላችሁ፣ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስቶች ደግሞ በሁሉ ለባሎቻቸው ምን ይሆኗል? አሁን የተለያዩ እንቅስቃሴዎች፣ የተለያዩ ሴሚናሮች፣ የተለያዩ ጽሁፎች እየፈጠሩት ያሉ ተጽዕኖች ሊኖሩ ይችላል። መረጋጋት አለባቸው ሴቶች። ይሄ የሚመለከተው ጉዳይ ሊኖር ይችላል። አሁን በወንድነታቸው ተመልክተው እንዴት ሴት የሚለው አለቃ ትሆናለች የሚሉ ካሉ ይሄን ቤተክርስቲያን አትከለክል፣ መጽሐፋችንም አይከለክል። በሀገራችን የሴት ነገስታት ነበሩ። ነበሩ አልነበሩ? ነበሩ። ጃንደረባው ሊጠመቅ ሲሄድ በሀገራችን የነበረችው ንግስት ሴት ናት፣ ህንደኬ ትባላለች። ህንደኬ ይሄ አልተከለክል። በትዳር ውስጥ ራሳለን ደግሞ የሚታዘዝ ይሄ ሲባል በኃይል በማስፈራራት በጉልበት አለ እንደዚህ ያለ በፍቅር። አሁን የቤተ ክርስቲያን ላይ ክርስቶስ ግንኙነት አያችሁታል? በፍቅር ላይ ተመስረተ። በፍቅር ፈሳሽ ይሄ ባህል ላይ ተመሰረተ አይነት እንደሆነ ነው። ስለዚህ ሚስቶችን ማላቸው ታዘዙ። ፈተናቸው ስለሚያው ብዙ ነገር መጥቀስ ይችላል። ዛሬ ሳይኮሎጂስቱ ምን አንዱ የሚጽፈው ሙሉ እሱ አንዳንዱ የሚጽፍ መጽሐፉ ሊበቃ ነበር። እግዚአብሔር የሰውን አእምሮ የፈጠረ እሱ ነው። በሰው አእምሮ የተገኘ በጎ ነገር ስንሰማ እግዚአብሔር አፍልቆ ሰጠን እንበል። ቢጻፍ ኖሮ እንደሱ በመጽሐፍ ቅዱስ ውስጥ እናገኙ ብዙ መጽሐፍ ይችል ነበር። ዋናውን ጠቀሰ። የሚስቶች ትልቁ ፈተና አለመታዘዝ ትዕዛዝ አይወጡ ሴቶች።
አሁን በትዳር ቦት ውስጥ ሸሚዝ ነው።
ሸሚዝ ሚስቶች በራሳቸው ተነሳሽነት ተነስተው ሊተኩሱ ይችላል። 10, 15, 30 ሸሚዝ ችግሩ ባሎቻቸው ተኩሱ ብለው ያዘዟቸው በራስ ተነሳሽነት ይሰራል። እንዲህ ያለ ፈተና ደግሞ ትዳር እስከ ማፍረስ እንደሚያደርሳቸው ያውቃል። ስለዚህ ታዘዟቸው። ፈተናችሁን በመታዘዝ ተወጡ፣ አሸንፉ። ባሎችን ደግሞ እንግዲህ ሚስቶቹ በተነገረላቸው ባሎች እንዳትሆኑ እንደውም የባሎቹ ይብሳል የኔ እና የናንተ ማለት ነው። እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት አለ። ምን ማለት ነው? ወንድ ራስ ወዳድ መሆናል አንዴ። ስለዚህ ጥሩ ነው ራሳችሁ መውደዳችሁ፣ ግን እንደ ራሳችሁ አድርጋችሁ ማን ውደዷል? ሚስቶቻችሁ። የወንዶች ደግሞ ትልቁ ፈተና መውደድ እንደሆነ በመውደድ እንደሚፈተኑ ያውቃል። ሳይወድ የሚያገባለን ግን አጥሮ በመውደድ ወንድ ይፈጠራል። ስለዚህ ውደድ ውደድ። አልክ ሲጀምር ሰሞን እኔ እናገራለሁ ሲጀምሩ ባሎች አሁን ሲጀምሩ ገና እጮኛ ሲይዝ እልም ብሎ ከሌላው ሰው ጋር ሁሉ ይጠፋል። ብትፈልጉት ያን ሰው ልታገኙ እጮኛ ሆ በጣም ነው ሳ ከጠፋባችሁ እዛ ነው። ከዛ ትንሽ ቆይና 2, 3 ዓመት 4 ዓመት አብቶ ከቆየ በኋላ ደግሞ ከሚስቱ ጋር መጥፋት ይችላል። 4 ሰዓት 5 ሰዓት 6 ሰዓት ይመጣል። ምን ነው ደግሞ የቆየ ስትለው እንዲ እኔ ብቸኛ ነኝ፣ ቤተሰብ አለ፣ አጎት አለ፣ የአጎቴ ልጆች አሉ፣ የአክስቴ ልጆች አሉ፣ ጓደኞች አሉ። እንደው በለበላ ብቻውን አድርገሽ አሰብሽኝ እንዴ ይላል። ይጠፋል ማለት ነው። እንክብካቤ ይቀራል፣ ማሰቡ ማዘኑ ይቀራል። ስለ ድካሙ አያስብም፣ ስላለባት ጫና አያስብም፣ ይዘረጋል። ጠፍቶ አይቀርም። መቼ ነው የሚመለሱ? ተናግረናል ከዚህ በፊት። ሚስቶች አሁን ፍርድ ቤት ኬዝ የከፈታችሁ ለመፋታት ቀጠሮ ያስያዛችሁ ካላችሁ አውጡና ቀደሙ። ጠፍቶ አይቀሩም፣ ባሎቻችሁ ይመጣል። መቼ ነው የሚመለሱ? ወንዶች ሲያረጁ ነው። በጣም ሚስቶቻቸውን ይፈልጋሉ ወንዶች። አይታችሁ አይደል እንደ ጀነራል ትንሽ ተጫጫ እኔም በጣም ነው ለዛ በጣም ይፈልጋሉ በጣም እንደዚህ። ስለዚህ እንደዚህ አትዋሽ። አንድ ጊዜ ወደ ላይ አንድ ጊዜ ወደ ታች አትበሉ። ሁልጊዜ ወደ መመሪያ ሰጥቷል በጋብቻው። ይሄ ካለ ወንድ ሚስቱን ባል ሚስቱ ሚስት ባሏን እያፈቀረች መኖር ይቻላል። ይህን ህግ ከጣስን ግን ሰዎች ከዚህ ወጥተው ወንዶች ወንዶችን መላመድ፣ ሴቶች ሴቶችን መላመድ ሊፈልጉ ይችላል። እንግዲህ በአጠቃላይ ቅዱስ ጳውሎስ እንደገለጸልን በሴት እና በወንድ መካከል ብቻ የሆነውን ጋብቻ በማክበር አለመኖር የመጨረሻው ዘመን አንዱ ምልክት እንደሆነ ሰዎች ከዚህ ወጥተው ግብረ ሰዶማዊነትን እንደሚፈጽሙና ከዚህ ራሳችን እንድንጠብቅ መጽሐፍ ያስተምረናል። ደግሞ እግረ መንገዱን ከግብረ ሰዶማውያን ጋር እስቲ አሁን አንድ ሆሞሴክሹዋል ሰው ብታውቁ ምን አለባኝ እኔ ስለሱ ብላችሁ በጣም ኢንቲሜት ሆናችሁ አትቀጥሉ። እንዲህ ሰው ናችሁ አሉ ካወቃችሁ እውቅና ዝም ብላችሁ አትስጡ። ምክንያቱም በእናንተ የሚሰሩትን ስራ ትክክል አድርገው እያሰቡ ሊቀጥሉ ይችላል። ለግንኙነታችሁ ክፍተት መፍጠር ክፍተቱ ሁልጊዜ አስተማሪ የሆናቸዋል። የሚያስተካክሉት ነገር እንዳለ እንዲረዱ ዝሙ አይቀናቀርም የሆነ ክፍተት ማለት ይገባል። ልበ አምላክ ዳዊትም ይህንን የተናገረው በክፉዎች ምክር ያልሄደ ዝም ብሎ አሉ እንድምላ ጠጣ እንጂ እኛ ምን ቸገረን እሚላል እኛ እንሰሳት አይደል? ዝብሎ አንድ ቦታ ላይ ወጥ ሲደፋላቸው የሚሰበሰቡ ማይተዋወቁ ድመቶች ብቻ ናቸው። የሰው ልጅ ግን አብሮ ሲበላ አብሮ ሲጠጣ ለመብላትና ለመጠጣት መሰረት የሆነውን ነገር ለይቶ የሚቆርስበትን ቦታ ለይቶ ነው የሚቀርበው። አንዳንዴ የመቁረስን ስርዓት እናወቅሰዋለን። አንተ ተገላግለናል በቁርጥ እንጀራ እንጂ አቆራረስ ስርዓቱ ስርዓት ነው። ትሪ ሲዘረጋለት የፊቱን ትቶ ሰው ፊት ሆኖ ሊቆርስ። ይህ በእንስሳት ዓለም ምንም ላይሆን ይችላል። ሰው በሚኖርበት ዓለም ግን ሁሉ ነገር ውበት፣ ስርዓት፣ ልክ፣ መንገድ አለ። ዝም ብላችሁ አትሄዱ ማለት ነው። በኃጢአተኞችን መንገድ ሄዳችሁ ዝም ብላችሁ አትቁሙ። በዋዘኞችን ወንበር ዝም ብላችሁ አትቀመጡ። እንደዚህ ባትሆኑ ምስጉን ናቸው። በመጨረሻ ቤተክርስቲያናችን እንዲህ ያሉትን ገፍታ አታርቅም፣ አታገልም። እንዲቀርቡ፣ እንዲስተካከሉ፣ እንዲታረሙ ትመክራለች። እግዚአብሔር አምላክ የፍጻሜው ዘመን ምልክት ከሆነው ከዚህ ከገብረ ሰዶማዊነት ህይወት እኛንም ቤተሰቦቻችን እናናውቃቸውን ሁሉ ማናውቃቸውን ሁሉ እኛ ቢጠቀሙን ቢርቁ ከዚህ ብንጠቀም እንጂ እንጎዳለን። እንደዚህ የጸሎትን ርዕስ ጭምር ነው እግዚአብሔር የሰጠንበት ነው። ልጄንም ጠብቅልኝ ሲባል እንግዲህ አሁን ቁም ነገር አድርስልኝ ምናምን ብቻ ሳይሆን ኧረ ከዚህ ከሚሰማው ክፉ ነገር ጠብቅልኝ ማለትም አለ። እግዚአብሔር ይጠብቅልን ይጠብቀን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። ስላስተማረን የተመሰገነ ይሁን። የሚቀጥለው ሳምንት በዚህ ርዕስ የሚከተለው ክፍል እናያለን። ለጸሎት እናሳ
የኔንም ወገኖችን ማርያቱን ይቅርበ መስራያቱን እግዚአብሔር ይታ